የሶማሊያና የኢትዮጵያ ግንኙነት በታሪክ በአስቸጋሪ ሁኔታዎች ውስጥ ያለፈ መሆኑ ይታወቃል። እንደ አውሮፓ አቆጣጠር በ1964ና በ1977 በተነሳው ውዝግብ ሳቢያ በተለያዩ ሁለት ጊዜ የተዋጉት ጎረቤት አገራት ግንኙነታቸው ሁልጊዜም ታዲያ ቀዝቃዛ አልነበረም። ይሁን እንጂ ባለፈው የታህሳስ ወር ኢትዮጵያ ከሶማሌ ተገንጥላ ራሷን ነጻ ግዛት ብላ ከሰየመችው ሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ግንኙነታቸውን ዳግም ከብርቱ ፈተና ላይ ሊጥለው በቅቷል። ሃሩን ማዕሩፍ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ኢትዮጵያ መንግስት እንደ አውሮፓውያን የዘመን አቆጣጠር በመጪው 2025 በዓመቱ መጀመሪያ ላይ በሶማሊያ ስራ እንዲጀምር የታቀደው አዲሱ የአፍሪካ ህብረት ተልእኮ ሽግግር ቀጠናውን ለስጋት የሚያጋልጥ ነው ይላል። የአፍሪካ ህብረት የሰላምና የጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዲሱን ተልእኮ ደግፈዋል። በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ ወይም በእንግሊዝኛው ምህጻረ ቃል አውሶም በመባል የሚታወቀው አዲሱ ተልእኮ በአመቱ መጨረሻ ስምሪቱ ከሚያበቃው ካሁኑ የአፍሪካ ህብረት የሶማሊያ የሽግግር ተልእኮ ወይም አትሚስ ስምሪቱን ይቀበላል። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ብሩንዲና ጅቡቲ አሁን ላለው የአትሚስ ተልእኮ ወታደሮቻቸውን ያዋጡ ቢሆንም በምትኩ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን ሀገራት መምረጥ እንደምትፈልግ የገለጸችው ሶማሊያ ጎረቤቷ ኢትዮጵያ ከሶማሊላንድ ጋር የፈረመችውን አወዛጋቢ የመግባቢያ ስምምነት ውድቅ እስካላደረገች ከተልእኮው እንድትገለል አደርጋለሁ ስትል ዝታለች። በአንጻሩ ሶማሊያ ከሁለት ሳምንት በፊት ከግብጽ ጋር የመከላከያ ስምምነት ተፈራርማለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ስምምነቱ ጸረ ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማጎልበት ከዚህም በተጨማሪ የመከላከያ ሰራዊታችን ሉዓላዊነታችንን በብቃት ለመጠበቅ ያለውን አቅም በማጠናከሩ ረገድ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ጉዳዩን አስመልክቶ ለመገናኛ ብዙሃን አስተያየት ለመስጠት ፍቃድ ስላልተሰጣቸው ስማቸው እንዳይገለጥ የጠየቁ የሶማሊያ ምንጮች እንዳረጋገጡት ከትላንት በስቲያ ማክሰኞ ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብጽ ወታደራዊ አውሮፕላኖች ሞቃዲሾ ገብተዋል። ይህን ተከትሎም ኢትዮጵያ ባወጣችው መግለጫ አዲሱን ተልእኮ የማደራጀት ኃላፊነት የተቀበሉ አካላት የቀጠናው አገሮችና ለተልእኮ ሰራዊት የሚያዋጡ የአካባቢው አገራት ያላቸውን ምክንያታዊ ስጋቶች ከግምት ማስገባት አለባቸው ብላለች። ተልእኮ እየተዘጋጀ ባለበት በአሁኑ ወቅት ክልሉ ካሁን ቀደም አይቶት ከማያውቅ ሁኔታ ውስጥ እየገባ ነው ያለው የኢትዮጵያ መግለጫ አያይዞም ጥላቻ ያዘሉ መግለጫዎችን ቸል እንድትልና የመከላከያ ሰራዊቷ የከፈለውን መስዋዕትነትም ዋጋ ለማሳጣት በተደጋጋሚ የሚደረጉ ጥረቶችን በዝምታ እንድታልፍ እየተጠበቀ ነው ብሏል። ሌሎች በአካባቢው የሚንቀሳቀሱ ተዋናዮች ክልሉን ለማተራመስ የተለያዩ እርምጃዎችን እየወሰዱ ባለበት ኢትዮጵያ ዝም ብላ ልታያት ትችልም ሲልም ዘርዝሯል። ሶማሊያና ኢትዮጵያ ያላቸው ግንኙነት በታሪክ በአስቸጋሪ ሁኔታዎች ውስጥ ያለፈ ሲሆን ሁለቱ አገሮች በ1956 እና በ1969 በድንበር ይገባኛል ጥያቄ በተነሱ ውዝግቦች ሁለት ጊዜ ተዋግተዋል። ይሁን እንጂ ግንኙነታቸው ሁልጊዜም ቀዝቃዛም አልነበረም። የሁለቱ አገሮች ታሪክ በተለይ ከ1983 ዓ.ም በፊት በአመዛኙ በግጭት የተመላ ቢሆንም ኢትዮጵያ በተከታታይ የሶማሊያ መንግስታት ውስጥ መንግስታቱን በማጠናከርና አሸባሪዎችን በመዋጋት ረገድ ድጋፍ ስትሰጥ ቆይታለች። በጸጥታ ጉዳይ ላይም የቅርብ ትብብር አሳይታለች። ይሁንና የሞቃዲሾው ተንታኝ ፕሮፌሰር አያፍሬ ኤልሚ እንደሚሉት አሁን ባለው ሁኔታ በአካባቢው ጦርነት ሊቀሰቀስ የሚችልበት ስጋት ከስቷል።
What we are saying basically is that the entire region is going to be in flames. Not only for interstate wars between states in the region but also communities nations
በመሰረቱ ያልናለነው በክልሉ የሚገኙ ሀገራት ብቻ ሳይሆኑ ማህበረሰቦችና ዘውግ የለዩ ግጭቶችን ጨምሮ በክልሉ በጠቅላላው የለየለት የእርስ በርስ ጦርነት ሊቀጣጠል መቻሉን ነው። በመሰረቱ ያስጠነቀቅን ያለነው አሁን እየሆነ ያለው በተለያዩ ተዋናዮች መካከል ከሁሉም በላይ ደግሞ መንግስታዊ ባልሆኑ ተዋናዮች መካከል ግጭት እንዲቀሰቀስ የሚያደርግ መንገድ ሊከፍት መቻሉን ነው።
ሁኔታው ከቁጥጥር ውጪ ከመሆኑ በፊት ገደብ ሊበጅለት ይገባል የሚሉት ኤልሚ አያይዘውም ግብጽ በሶማሊያ ጉዳይ ልትገባ የቻለችበት አጋጣሚ የተፈጠረው ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ለመፈረም የወሰደችውን እርምጃ የተከተለ ነው ይላሉ።
When a weak state is in trouble with a more powerful neighboring country, it's normal to try to balance against it. So this is a typical
ደካማ ይዞታ ያለው መንግስት ጠንከር ካለ ጎረቤት አገር ጋር ውጥረት ውስጥ በሚገባበት ወቅት ያን ሚዛን ለመጠበቅ መሞከሩ የሚጠበቅ ነገር ነው። የተለመደ አካሄድ መከተልና በተቃራኒው ደግሞ ሚዛን ለመጠበቅ መሞከር አሁን ሶማሊያ እያደረገች ያለችው በግብጽና በቱርክ እንዲሁም በሌሎች ሀገራት ላይ በመተማመን ከኢትዮጵያ ጋር ለገቡት ፍጥጫ ሚዛን ፍለጋ እየሞከረች መሆኗን እያየን ያለ ነው።
የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ የጥናት ባለሙያ የሆኑት ዶክተር በለጠ በላቸው በበኩላቸው በሰጡት አስተያየት ኢትዮጵያ በሶማሊያ የምጪ ጊዜያት ተልእኮች ላትሳተፍ የምትችልበት ይህ ሁኔታ በቀጠናው መረጋጋት እንዳይፈጠር ሊያደርግ ይችላል ብለው ያምናሉ።
ቀጠናውን ያስተባብር የሚችል ኃይል እየታጣ መጥቷል። በዚህ ውስጥ ነው እንደ ግብጽ አይነቶቹ ወይንም እንደ ተርኪ፣ ዩናይትድ አረብ ኤምሬትስ የሚባሉ የመካከለኛው ምስራቅ አገሮች በቀጠናው ላይ ረጃጅም እጆቻቸውን ዘርግተው ችግር እየፈጠሩ ያሉት። ይሄ ደግሞ ሌሎች ሀያላን ሀገራትንም ጭምር የሚስብ የሚጋብዝ ወደ ውጥረት የሚመራ እየሆነ ይመጣል እና ቀጠናው አጠቃላይ ወደፊት የሚሄድበት አቅጣጫ የተወሳሰበ አደገኛና አስቸጋሪ እንደሚሆን ይታመናል። ምልክቶቹ ለረጅም ጊዜ እየመጡ ቆይተዋል እና ይሄንን ቶሎ መፍትሄ ማበጀት፣ ለዚህ የሚሆን ዝግጅት ማድረግ ከኢትዮጵያም ከሌሎችም የቀጠናው ሀገራት ይጠበቃል። ሶማሊያ ጉዳዩን በራሷ ትፈታለች ተብሎ አይታሰብም። ዞሮ ዞሮ የሐሰን ሼክ መሐመድን መንግስት ይሁን ቀጣይ የሚመጡ መንግስታት የሶስተኛ ወገኖች መጫወቻ ነው የሚሆኑት። ስለዚህ ኢትዮጵያ ይህንን ታሳቢ በማድረግ ከሌሎች ወዳጆች እንደ ኬንያ ካሉት እንደ ጅቡቲ ካሉት መንግስታት ጋር በጥብቅ በመቆራኘት በሶማሊያ ጉዳይ ላይ መፍትሄ መፈለግ፣ እዚያ ውስጥ ያላትን አጠቃላይ ፕሬዘንስ ማጠናከር አለባት።
የኢትዮጵያ መግለጫ በጣም ዘግይቷል የሚሉት ዶክተር በላቸው ሶስተኛ ወገን ማለትም ግብጽ በሶማሊያ ጉዳይ መሳተፍ ከጀመረች በኋላ የመጣ መሆኑንም ጠቁመዋል።
እኔ እስከሚገባኝ ድረስ ግን መግለጫው እጅግ በጣም የዘገየ፣ ኢትዮጵያ ለአጠቃላይ የቀጠና ሁኔታዎች ሪአክት የምታደርግበት መንገድ ጉዳዮቹ ከተከሰቱ እና መስመር ከለቀቁ በኋላ የሆነ መምጣቱ ያሳዝናል። እነኚህ ነገሮች ግልጽ እየወጡ እንደመጡ ለምሳሌ የመግለጫው ዋና ነጥብ የሚያተኩሩበት የአትሚስ ከሶማሊያ ለቆ መውጣትና በሌሎች ኃይሎች የመተካት ዝንባሌ መታየት ከጀመረ ቆይቷል። የኢትዮጵያ መንግስት ይህንን መግለጫ ከማውጣት ባሻገር እነኚህን ጉዳዮች በቀጠናዊ በአህጉራዊና በዓለም አቀፍ መድረኮች የኢትዮጵያን ጥቅም በሚያስከብሩ መልኩ እንዲከናወኑ መንቀሳቀስ ነበረበት። ይህንን ያለማድረጉ እና በጣም ሪአክቲቭ የሆነ ጉዳዩ ከእጅ ካመለጠና ሌሎች ቀጠናው ላይ የማይመለከታቸው ሶስተኛ አካላት በሶማሊያ ጉዳይ በይፋ መንቀሳቀስ መጀመራቸውን ታሳቢ አድርጎ የወጣ መግለጫ መሆኑ ያሳዝናል።
የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስ የስራ ጊዜ በያዝነው የአውሮፓውያኑ 2024 መገባደጃ ይጠናቀቃል።